the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊና ተአማንነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። የሁዱን ምርጫ ውጤት ተከትሎ ካሰሙት ንግግር የተወሰደ ነው።
ኢትዮጵያ አሁንም ነጻ ፍትሃዊ ምርጫ ተካይ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱ ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ ኢፍትሃዊ ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለውም።
እኚህኛው ደግሞ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ስለሺ ፈይሳ ናቸው። ሁለቱንም በእለቱ አብይረስ ተጠባበቁ።
ካሉን ዋና ዋና ዜናዎች ርዕሶቹ ደግሞ በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናገሩ። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ በነውጠኛው ቦኮ ሐራም ቡድን ላይ ድል ተቀዳጅቻለሁ ማለት አይቻልም አሉ አዲስ የተመረጡት የሀገሪቱ ፕሬዚደንት ሙሐመዱ ቡሃሪ። የፊፋ ፕሬዚደንት ሴፕ ብላተር ለሌላ አምስተኛ ዓመት የሥራ ዘመን እንደገና ተመረጡ የሚሉት ናቸው።
ውይይት ምርጫ 2007ና ሌሎች ዘገባዎች እንዲሁም ቅንብሮችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ከዛሬ አርብ ግንቦት 21 2007 ዓ ም ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አሉላ ከበደና
ሰለሞን ክፍሌነን ከአቀናባሪያችን ንጉሡ ታምሬ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ዋና ዋና የዓለም ዜና። በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል። የግጭቱ መነሻ አሁንም ግልጽ አይደለም። ዘገባዎች ግን በተቀናቃኝ ጎሳዎች መካከል ካለ የመሬት ንትርክ ጋር የተያያዘ ነው ይላሉ። አስተዳደራቸውና የሶማሊያ መንግሥት ግጭቶቹ እንዳሳሰቧቸው ገልጸው የኢትዮጵያ መንግሥት ጣልቃ ገብቶ እንዲያስቆም የጋልዱድ አስተዳዳሪ ሁሴን አሊ ኢርፎ ተማጽነዋል።
ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ በነውጠኛው ቡድን ቦኮ ሐራም ላይ ድል ተቀዳጅቻለሁ ማለት አትችልም አሉ አዲስ የተመረጡት የአገሪቱ ፕሬዚዳንት ሙሐመዱ ቡሃሪ። ሚስተር ቡሃሪ ዛሬ ስልጣን በተረከቡበት የምርቃ ንግግራቸው ባለፈውም ዓመት ሚያዝያ ወር የተጠለፉት 219 ልጃገረዶች ነጻ መውጣት አለባቸው ነው ያሉት። ጽንፈኛውን ቦኮ ሐራምም ከእስልምና ከተባረረ የቆየ አእምሮ ቢስና በፈጣሪ የማያምን ቡድን ነው ሲሉ ጠርተውታል። ጉድላክ ጆናታንን የተኩት ሚስተር ቡሃሪ በአገሪቱ ፖለቲካ ታሪክ አንድን ተቀማጭ ወይም በስልጣን ላይ ያለ ፕሬዚዳንት በህዝባዊ ምርጫ ሲያሸንፉ የመጀመሪያው ሰው ናቸው። ዛሬ ዋና ከተማዋ አቡጃ ውስጥ በተከናወነ ደማቅ ስነ ስርዓት ቃለ መሐላ ፈጽመዋል። ክሪስቲን ስቲን ከአቢጃ የላከውን ዘገባ ትዝታ ብላቸው ታቀርበዋለች።
ሚስተር ቡሃሪ ስልጣን የሚረከቡት የአገሪቱ ሁኔታ ባልተረጋጋበት ጊዜ ነው። ናይጄሪያ ባለፈው ዓመት የኢኮኖሚ እድገትን በማስመዝገብ በአፍሪቃ አህጉር ዋናው አገር ተብላ ነበር። ሆኖም ዋናው የውጭ ምንዛሬ አስገኝ ምርቷ ማለትም ድፍድፍ ነዳጅ ዋጋው በመውደቁ በአገሪቱ ንግድን አቀዝቅዟል። የዛሬው የስልጣን ሽግግር ቀናት ሲቀረው እንኳን በመንግስትና በነጋዴዎች መካከል በተፈጠረው ውዝግብ በአገሪቱ የነዳጅ እጥረት ተፈጥሯል። በቅርቡ የናይጄሪያ መንግስት ከፍተኛ የመከላከያ እርምጃ ቢወስድም በአገሪቱ ሰሜን ምስራቅ የሚንቀሳቀሰው እስላማዊ ነውጠኛ ቡድን ቦኮ ሐራም አሁንም ስጋት ደቅኗል። ዛሬ ስልጣን ሲረከቡ ባደረጉት ንግግር ሚስተር ቡሃሪ እርምጃ ለመውሰድ ዝተዋል።
Insecurity, pervasive corruption, the hitherto unending and seemingly impossible fuel and power shortages
የሰላምና ጸጥታ ስጋት የስልጣን ብልግና መንሰራፋት ለረጅም ጊዜ የዘለቀው አሳሳቢውና መቋጫ ያልተገኘለት የነዳጅ እጥረት እጅግ አሳሳቢና በመጀመሪያ እርምጃ የምንወስድባቸው ናቸው።
ቦኮ ሐራም ስለደቀነው ቀውስ ሲያወሱ ሚስተር ቡሃሪ ያገሪቱ ወታደራዊ እዝ ለጊዜው በሰሜን ምስራቅ ከተማ ማድጉሪ እንዲሰፍን መደረጉን ገልጸዋል። ቦኮ ሐራም ጥቃቱን የጀመረው ማድጉሪ ከተማ ውስጥ ሲሆን ካለፉት 6 አመታት ወዲህ ጥብቅ እስላማዊ ህግ ለማስፈን በሚያደርገው ዘመቻ በርካታ ጊዜ አጥቅቷል። ፕሬዝዳንት መሐመዱ ቡሃሪ በኒጀር ዴልታ ስለሚንቀሳቀሱም ታጣቂዎች አንስተዋል። ያብዛኛው የናይጄሪያ ነዳጅ ምንጭ የሆነው ይህ አካባቢ ሲሆን እንደ አውሮፓ አቆጣጠር ከ2009 ዓመተ ምህረት ወዲህ መንግስት ምህረት በማድረግና ገንዘብ በመስጠት እስካግባባቸው ድረስ በኒጀር ዴልታ የሚንቀሳቀሱ ታጣቂዎች የነዳጅ ቧንቧዎች ሲቆርጡና ሰራተኞችን ሲጠልፉ እንደነበር ይታወሳል። ሚስተር ቡሃሪ ለታጣቂዎቹ የሚከፈለው ገንዘብ በያዝነው አመት ፍጻሜ እንደሚቆምና መንግስት ግን የመዋለ ንዋይ ምደባ ፕሮጀክቶችን ከፍ እንደሚያደርግ ተናግረዋል። በአካባቢው የሚንቀሳቀሱ የታጣቂ መሪዎችና ህዝቡም ከፌደራል መንግስት ጋር በመተባበር የመዋለ ንዋይ ምደባውን ውጤታማ እንዲያደርጉ ጥሪ አስተላልፈዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የፊፋ ፕሬዝዳንት ሴፕ ብላተር ለሌላ 5 ዓመት የሥራ ዘመን እንደገና ተመረጡ። ይህ የሆነው ድርጅታቸው በሙስና ቅሌት ክስ ከተናወጠ ከጥቂት ቀናት በኋላ መሆኑ ነው። ከመጀመሪያው ዙር የድምጽ ቆጠራ በኋላ ተፎካካሪያቸው የነበሩት የዮርዳኖስ ልዑል አሊ ቢን አል ሁሴን በመርጫው መሸነፋቸውን ተቀብለዋል። ብላተር ቀደም ሲል በአመራሮቹ ላይ በቀረበው የሙስና ወንጀል ክስ በወቅቱ የተፈጠረውን ጫና እሸከማለሁ ሲሉ ተናግረዋል። ፊፋ የቀድሞ መልካም ስሙን ከነገ ጀምሮ መመለስ አለበትም ብለዋል ብላተር ዙሪክ ከተማ እየተካሄደ ባለው የፊፋ 65ኛ ዓመታዊ ስብሰባ ላይ ሲናገሩ። በኮንግረሱ ላይ ለመገኘት ከመጡ አባላት መካከል የሰባቱ ከፍተኛ ባለሥልጣናት ተይዞ መታሰር በፊፋ ላይ ከባድ ማዕበል ቢያስነሳም አባላቱ በአንድነት መንፈስ ከሰሩ ችግሩ ሊወገድ እንደሚችልም ብላተር አክለው ተናግረዋል።
ዛሬ ምስራቅ ሳውዲ አረቢያ ውስጥ በአንዳንድ የሺያዎች መስጊድ ላይ የደረሰ ያጥፍቶ ጠፊ ቦምብ ጥቃት በትንሹ 4 ሰዎች መገደላቸው ተገለጠ። ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነት ወስዷል። የሳውዲ ባለስልጣናት ዳማም ከተማ ላይ የታቀደውን ጥቃት አክሽፈናል ነው ያሉት። ነውጠኛው ቡድን ባወጣው መግለጫ ግን መስጊዱ ከፍተኛ ጥበቃ ቢደረግለትም ቦምብ ታጣቂው ኢላማ ካደረገው ስፍራ መድረስ ግን ችሏል ይላል። ፖሊስ እንደገለጠው ፍንዳታ የደረሰው የጸጥታ ጠባቂዎች ወደ አጥፍቶ ጠፊው መኪና በቀረቡበት ወቅት ነው። አንድ ምስክር ሲናገሩ በሴቶች የጸሎት ማድረሻ መግቢያ በኩል ወደ መስጊዱ ለመዝለቅ የሞከረውን ተሽከርካሪ በበጎ ፈቃደኝነት የሚሰሩ የጸጥታ ኃይሎች ለማስቆም ሞክረዋል።
በኢራቅ ደግሞ የጸጥታ ጥበቃ ባለስልጣናት መግለጫ መሰረት ዛሬ ባግዳድ ውስጥ ከፍተኛ ጥቃት ጥበቃ በሚደረግላቸው 2 ሆቴሎች ላይ ፈንጂ የተጠመደባቸው ተሽከርካሪዎች ባደረሱት ጥቃት በትንሹ 10 ሰዎች ተገድለው ሌሎች 30 የሚሆኑ ቆስለዋል። የመጀመሪያው ፍንዳታ ትላንት ማታ የደረሰው ባቢሎን ሆቴል መኪና ማቆሚያ ስፍራ ላይ ሲሆን በጥቃቱ 6 ሞተው 14 ተጎድተዋል። ከበርካታ ደቂቃዎች በኋላ ከመሪዲያን ውጭና ከቀድሞው ሸራተን ሆቴል ጎን ሌላ በመኪና ላይ የተጠመደ ፈንጂ 4 ገድሎ 13 አቁስሏል ተብሏል።
البارحه صار الانفجار هنا في فندق بابل وفندق عشتار شيراتون
وهاي በሁለቱ ሆቴሎች ላይ የደረሱ የቦምብ ጥቃቶች በርካታ የዋህ ወጣቶችን ገድለዋል። ምን ወንጀል ቢፈጽሙ ነው ህይወታቸው በዚህ መልክ የሚጠፋው ሲል ነው የጠየቀው አንድ ያይን ምስክር። ለጥቃቶቹ እስካሁን ኃላፊነት የወሰደ ወገን በቃላለም ኢራቅ ውስጥ በየዕለቱ ማለት ይቻላል ለሚደርሰው ጥቃት ግን እስካሁን ኃላፊነት ሲወስድ የታየው ራሱን እስላማዊ መንግስት እያለ የሚጠራው ነውጠኛ ቡድን ነው።
በመጨረሻም ደቡብ እስያ ባህር ላይ ችግር የገጠማቸውን በሺዎች የሚቆጠሩ ፈላሾች በአስቸኳይ ማዳን ያስፈልጋል ትላለች ዩናይትድ ስቴትስ። በውጭ ጉዳይ ሚኒስትር ረዳት ሚኒስትሯ አን ሪቻርድ ዛሬ ባንኮክ ውስጥ ለጋዜጠኞች ሲናገሩ በአስቸኳይ ሕይወት ማዳን አለብን ነው ያሉት። ባለስልጣኗ በአሁኑ ወቅት ታይላንድ የሚገኙት በደቡብ ምስራቅ አገሮችና የሰብአዊ መብት ቡድኖች የአንድ ቀን ስብሰባ ለመሳተፍ ነው። ሰብአዊ ቀውሱ እንዳይባባስ የታይላንዱ ጠቅላይ ሚኒስትር ታሳናክ ፓታማ ፕራጎን ሁሉንም ወገኖች ተማጽነዋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የግንቦት 21 2007 ዓ ም ምሽት ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አሉላ ከበደነን። የአርብ ምሽት ልዩ ልዩ ዝግጅቶችና ዘገባዎች፣ በርከት ያሉ ቅንብሮች ተሰናድቶ ይጠብቋቸዋል። በስርጭታችን የጊዜ ሰሌዳ መሠረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማለፋችን በፊት ታዲያ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ።
ብዙ የታሪክ ምሳሌዎች አሉን በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው።
ውይይቱ የእሁዱ የኢትዮጵያ ብሔራዊ ምርጫ 2007ና እያነጋገረ ያለው ውጤቱ። አስተያየቱን የሰጡን ደግሞ ከሶስት ተወያዮች አንዱ ዶክተር ሹመት ሲሻኝ በዚህ በዩናይት ስቴትስ በቨርጂኒያ ክፍለ ግዛት የሚገኘው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። እንዳልኩት ሶስት ተወያዮች በወቅታዊ ጉዳይ ዙሪያ ይወያያሉ። ሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
በምርጫው ወቅት ስነ ምግባርና ጨዋነት በተመላበት ሁኔታ ተንቀሳቀሱ ላሏቸው የድርጅቱ አባላትና ደጋፊዎች ምስጋና አቅርበዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የተቃዋሚ ፓርቲዎች ለምርጫው እየሰጧቸው ያሉ አስተያየቶች ግን ከጠቅላይ ሚኒስትሩ አባባል ጋር የሚቃረኑ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
አምስተኛው አገራዊና ክልላዊ ምርጫ ሰላማዊ፣ ዲሞክራሲያዊና ተአማንነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ።
ይህ የኢህአዴግ ሊቀመንበር የድል ንግግር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የግንቦት 16ቱን ምርጫ ጊዜያዊ ውጤት በገለጸ ማግስት የተደረገ። በዚህ ገለጻ መሰረት የኢትዮጵያ የሕዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች የ442ቱ ውጤት ታውቋል። ሁሉንም ደግሞ ኢህአዴግ አሸንፏል። በክልል ምክር ቤቶችም ተመሳሳይ ውጤት መመዝገቡን ነው ቦርዱ ያስታወቀው። እናም የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን መስኮት የቀረቡት ይህንኑ አስመልክተው ነው። ድርጅታቸው የተሰጠውን አደራ እንደሚወጣም ተናግረዋል።
ኢህአዴግ በዚህ አጋጣሚ ከህዝቡ የተሰጠውን ታላቅና ከባድ አደራ እንደ ከዚህ ቀደሙ ሁሉ በከፍተኛ የኃላፊነት ስሜት በመወጣት ኢትዮጵያን ወደ ላቀ የዴሞክራሲና የልማት ደረጃ በማድረስ የሀገራዊ ህዳሴያችን እውን እንደሚያደርግ በድጋሚ ላረጋግጥላችሁ እፈልጋለሁ።
የመረጧቸውንም ሆነ ያልመረጧቸውን ዜጎች በእኩልነት ለማገልገል መዘጋጀታቸውንም የኢህአዴግ ሊቀመንበር አስረድተዋል።
ኢህአዴግ የሚያቋቁመው መንግስት ለመረጡትም ሆነ ላልመረጡት የኢትዮጵያውያን ዜጎች በሙሉ የተሟላ ፖለቲካዊና ልማታዊ ተሳትፎ የሚፈቅድ አስተማማኝ ሁኔታ መፍጠር እንዳለብን ያምናል። እስካሁን ከህዝባችን ጋር በመሆን ያረጋገጥናቸው የልማት የዴሞክራሲና የመልካም አስተዳደር ውጤቶች የበለጠ በማጠናከር እንዲሁም ሙስናና ብልሹ አሰራሮችን አምረን በመታገልና ግልጽነትና ተጠያቂነት አሰራር በማጎልበት የታዩብንን ጉድለቶችና የህዝብን ቅሬታዎች በሚገባ ለመፍታት እንረባረባለን። በተለይም በሚቀጥሉት 5 ዓመታት የምንተገብረው የሁለተኛው የእድገትና ትራንስፎርሜሽን እቅድ ረቂቅ የተዘጋጀ በመሆኑ ከተለያዩ የህብረተሰብ ክፍሎች የምናገኛቸውን ግብረ መልሶች አካተን በፍጥነት ወደ ተግባራዊነቱ በመግባት የምንረባረብ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ።
በሚሊዮኖች የሚቆጠሩ ያሏቸውን የኢህአዴግ አባላትም ስነ ምግባርና ጨዋነት በተሞላበት ሁኔታ ተንቀሳቅሰዋል ሲሉ አቶ ኃይለማርያም አወድሰዋል።
ውድ የድርጅታችን ኢህአዴግ አባላትና ደጋፊዎች፣ ለዚህ ምርጫ መሳካት የሚቻላችሁን ሁሉ በማበርከት ስነ ምግባርና ጨዋነት በተመላበት መልኩ ደከመኝ ሰለቸኝ ሳትሉ ለተረበረባችሁ በሚሊዮኖች ለምትቆጠሩ የድርጅታችን ኢህአዴግ አባላትና ደጋፊዎች ላሳያችሁ ታራያነት የተሞላበት ተግባር እንደገና በራሴና በድርጅቱ አመራር ስም እንኳን ለዚህ ስኬት በቃችሁ ለማለት እፈልጋለሁ። ህዝባዊነትን እንደ ቋሚ መለያ አንግባችሁ በመንቀሳቀሳችሁና ከምንም ነገር በላይ ግን በየደረጃው ባደረግናቸው ዘርፈ ብዙ የልማትና የመልካም አስተዳደር ስራዎች ላይ ሁሉ አራያ ሆናችሁ ግንባር ቀደም በመሆናችሁ በጀመራችሁ ለዚህ ውጤት ስላበቃችሁን ከፍ ያለ ክብርና ምስጋና ሊሰጣችሁ ይገባል።
ጠቅላይ ሚኒስትሩ በዚህው ማብራሪያቸው ምርጫው ሰላማዊ፣ ዲሞክራሲያዊና ተአማኒነትን ያተረፈ ሆኖ መጠናቀቁንም ገልጸዋል። የተቃዋሚ ፓርቲ መሪዎች ግን ከኢሃደግና ከመንግስት እየተሰጡ ባሉ እንደዚህ አይነት ማብራሪያዎች አይስማሙም። እነሱ ነጻና ዲሞክራሲያዊ አልነበረም ባይ ናቸው። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዲህ አይነቱን አስተያየት ከሚሰጡት የተቃዋሚ ፓርቲ መሪዎች አንዱ ናቸው።
ምርጫ ቦርድ ለምን ምዝጋና እንደተቸረው አላቅም። የምርጫ ቦርድ ሊቀመንበሩ ራሱ አብረን እናስተምር ነበር አዲስ አበባ ዩኒቨርሲቲ የእንስሳት ትምህርት ባለሙያ እንጂ የህግ፣ የፖለቲካል ሳይንስ፣ የአስተዳደር ፕሮፌሽን ጨርሶ የሌላቸውና ጨርሶ ከማይገናኝ ፕሮፌሽናቸው ጋር የማይገናኝ ስራ የሚሰሩ ናቸው። ለሚዛ እንደተመደቡ አላቅም። በአጠቃላይ ደግሞ 200,000 በላይ የምርጫ አስፈጻሚዎች እና 200,000 በላይ ከህዝብ ተመረጡ የተባሉት ታዛቢዎች ሙሉ በሙሉ ለማለት በሚቻልበት ደረጃ በኢህአዴግ የተሰማሩ ናቸው። ምርጫው በእውነቱ የተካሄደው የአካባቢው የካቢኔ አባላት እና የቀበሌ አመራሮች በሚሊሺያ፣ በአካባቢ ፖሊስ፣ በልዩ ፖሊስ፣ በፈጥኖ ደራሽ እና በፌዴራል ፖሊስ ታግዞ ያካሄዱት ምርጫ ነው። ስለዚህ ምርጫ ሊባል የሚቻል አይደለም። ስለዚህ በእውነቱ በኢትዮጵያ የምርጫዎች ታሪክ ውስጥ ይሄኛው እጅግ በጣም አሳዛኝ የህዝብ ድምፅ በታጠቀ ኃይል የተቀማበት በጣም ነውር የሚባሉ ስራዎች ሁሉ የተሰሩበት ህዝብ እያየ የህዝብ ድምፅ የተቀማበት የተሰረገበት ከሽንት ቤት ሁሉ የህዝብ ድምፅ ተሰብስቦ እየመጣ ነው። ለምሳሌ ቢሮችን ቀላል ያልሆኑ ከየአካባቢው እየተሰበሰቡ በህዝቡ የሚመጡልን ከሽንት ቤት የህዝብ ድምፅ ሁሉ እየተሰበሰበ የሚመጣበት ሁኔታ ስለሆነ ምርጫ የሚባል ነገር አልነበረም ማለት ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ምርጫውን አስመልክቶ መግለጫ አውጥቷል። ምርጫው ሰላማዊ ሆኖ መጠናቀቁን መግለጫው አወድሷል። የብሔራዊ ምርጫ ቦርድ የተደራጀ ጥረት ማድረጉን፣ የአፍሪካ ህብረትን ብቸኛ ዓለም አቀፍ ታዛቢ ሆኖ መገኘቱን መረዳቱን ጠቅሷል። የተደረጉት 9 የቴሌቪዥን ክርክሮችም ግልጽ ህዝባዊ ውይይቶችን ለማሳደግ አስፈላጊ መሆናቸውን ጠቁሟል። ይህም ሆኖ ዩናይትድ ስቴትስ በሲቪክ ማህበረሰብ፣ በመገናኛ ብዙሃን፣ በተቃዋሚ ፓርቲዎችና ገለልተኛ በሆኑ ድምጾችና አመለካከቶች ላይ የተጣለው ገደብ ያሳስባታል ብሏል። ነጻ የመገናኛ ብዙሃን እንደዚሁም የሲቪክ ማህበረሰብ ድርጅቶች በዲሞክራሲና በሰብአዊ መብት ላይ እንዲሰሩ የሚያስችላቸው ምህዳር መኖር አስፈላጊ ቅድመ ሁኔታዎች መሆናቸውን ጠቁሟል። የተቃዋሚ ፓርቲዎች ያለ ክልከላ መንቀሳቀስ እንደዚሁም የልዩ ልዩ ዓለም አቀፍና የሀገር ውስጥ ታዛቢዎች መገኘት ለነጻና ፍትሃዊ ምርጫ ወሳኝ መሆናቸውንም መግለጫው ጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ሰማያዊ ፓርቲ የ2007 ዓ.ም ምርጫ ኢፍትሃዊ፣ ወገንተኛና ተአማኒነት የሌለው በመሆኑ ሂደቱንም ሆነ ውጤቱን እንደማይቀበል ገለጠ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግን ምርጫው ሰላማዊና ዲሞክራሲያዊ ሆኖ መጠናቀቁን ምክንያት በማድረግ ህዝቡን አመስግነዋል። ዘጋቢያችን መለስካቸው አመሃ የሰማያዊ ፓርቲን ጋዜጣዊ መግለጫ ተከታትሎ ተከታዩን አድርሶናል።
ዛሬ ረፋዱ ላይ ሰማያዊ ፓርቲ በዋና ጽህፈት ቤቱ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ እንዳተተው በምርጫው ለመሳተፍ የወሰነው ገለልተኛና ብቃት ያላቸው ተቋማት እንደሌሉና ገዢው ቡድንም እውነተኛ ምርጫ እንደማይፈቅድ እያወቀ መሆኑን በመግለጽ ይንደረደራል። በምርጫው ሂደትም ድምፅ ከመስጫው ቀን በፊት በመንግሥትና በምርጫ ቦርድ ተፈጽመዋል ያላቸውን ህገወጥ ድርጊቶች ይዘረዝራል። በአንድ ስፍራም የገዢው ቡድን ካድሬዎችና የጸጥታ ኃይሎች የተቃዋሚ ፓርቲ ተወዳዳሪዎችን፣ ታዛቢዎችንና አባላትን በማናለብኝነት ደብድበዋል፣ አስረዋል፣ አለፍ ሲልም ገድለዋል ሲል ይገልጻል። እነዚህን የመሳሰሉ ጉድለቶችን ከዘረዘረ በኋላ መግለጫው የምርጫውን ውጤትም ሆነ ሂደቱን እንደማይቀበለው ይደመድማል። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ስለሺ ፈይሳ
ከላይ በተዘረዘሩት ህገወጥና የአፈና ስርዓት የተካሄደው 2007 ዓ.ም ጠቅላላ ምርጫ የሚያመላክተው ኢትዮጵያ አሁንም ነፃ ፍትሐዊ ምርጫ ልታካሂድ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱ ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ ኢፍትሃዊ ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለው።
በሌላ በኩል ደግሞ በትናንትናው ዕለት የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመላው የኢትዮጵያ ሕዝብ ያስተላለፉት የደስታ መግለጫ ንግግራቸው በምርጫ 2007 ሕዝቡ ከዋዜማው ጀምሮ ድምፁን እስከሰጠበት ዕለት ያደረገውን ተሳትፎ አወድሰው ምርጫውም ሰላማዊ፣ ዴሞክራሲያዊና ታማኝ እንደነበረ ገልጸው ነበር።
አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ፣ ዴሞክራሲያዊና ታማኝነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ ፈልጋለሁ። መላው ሀገራችን ህዝቦች ለምርጫው ሰላማዊ ሆኖ መጠናቀቅ ላበረከቱት ከፍተኛ እንዲሁም ላሳዩት ጨዋነትና አራያነት የተሞላው ተግባር ያለኝን አክብሮት ለመግለጽ እወዳለሁ።
ሰማያዊ ፓርቲ በመግለጫው ላይ ሳብራራ በኢትዮጵያ ውስጥ በአሁኑ ጊዜ ነጻነት የለም ይላል። የዜጎች ነጻነት ሳይከበር ነጻና ፍትሃዊ ምርጫ ሊደረግም ስለማይችል ህዝባዊ አስተዳደር ለማቆም አይቻልም ሲል ይከራከራል። ስለሆነም ይህንን እውን ለማድረግ አሁንም በሰላማዊ ትግላችን እንቀጥልበታለን ይላሉ የፓርቲው ሊቀመንበር አቶ ይልቃል ጌትነት።
ነጻነት በሌለበት አገር ውስጥ ህዝባዊ አስተዳደር መትከል አይቻልም የሚለው መርህ የትግላችን ምሰሶ ሆኖ ይቀጥላል። ይሄም ዲሞክራሲያዊና ሰላማዊ የትግል ስልት መሆኑን ልታውቁት ይፈልጋል። ይሄንን ሲባል ኢህአዴግ ዘሎ አመጽ ነው የሚያደርገው፣ ዘሎ ሽብር ነው የሚያደርገው። ይሄ እንግዲህ ከኢህአዴግ ፍርሃት የመነጨ ወይም ሳይገባቸው ከሆነ እንዲገባቸው ያስፈልጋል። እውነት ለመናገር እኛ የማብራራት ችግር ኑሮብን ከሆነ ደግመን ደጋግመን እናስረዳቸዋለን። ይሄ ትግል ግን የተመሰረተበት ነው፣ ስራችን ነው።
ምርጫ ቦርድ ከትናንት በስቲያ ይፋ ባደረገው የመጀመሪያ የምርጫ ውጤት መሰረት ውጤታቸው ከታወቁት 442 የፓርላማ መቀመጫዎች መካከል ገዢው ግንባር ኢህአዴግ ሙሉ በሙሉ አሸንፏል። ከተረፉት 105 መቀመጫዎች መካከል ሰማያዊ ለማሸነፍ ተስፋ ይኖረው ይሆን ለሚለው የጋዜጠኛ ጥያቄ የፓርቲው መሪዎች ምንም እንደማይጠብቁ ተናግረዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራቸው አድማጮች አሁን ወደ ሁለተኛውና የመጨረሻው የመጽሔት ትንታኔ እናልፋለን። የዘንድሮውን የአፍሪቃ ቀን ለማክበር በዩናይትድ ስቴትስ የሚገኘው የአፍሪቃ አምባሳደሮች ቡድን ተከታታይ ስብሰባዎች አካሂዶ አህጉሪቱ ያደረገችውን እድገት ገምግሟል። ወደፊት በተጋረጡባት ፈተናዎች ላይም የሐሳብ ልውውጥ አካሂዷል። የዘንድሮው የአፍሪቃ ቀን ክብረ በዓል ዓላማ ለልማትና ሴቶችን ለውሳኔ ሰጭነት ማብቃት ላይ ያተኮረ መሆኑም ታውቋል። በዓሉን ምክንያት ያደረገ ታላቅ ምሽት ነበርና ማርያማ ሉዋሎ ተገኝታ ዘግባለች። አዲሱ አበበ ለመጽሔት ይዞታል።
ከሩዋንዳና ከአይቮሪ ኮስት የቀረቡ በውዝዋዜ የታጀቡ ባህላዊ ጨዋታችም ነበሩ። የግብፅና የሞሮኮ አገረሰብ ዳንሶችም እንዲሁ ለበዓሉ ድምቀትን ጨምረውለታል። የዘንድሮው የአፍሪቃ ቀን ክብረ በዓል ሊቀመንበር በዩናይትድ ስቴትስ የግብፁ አምባሳደር ሞሐመድ ተውፊቅ ናቸው።
ትልቁና ዋናው ጠቃሚ ጉዳይ አፍሪካ ስኬት እያሳየች መሆኗ ነው። አፍሪካ እያደገች ነው። ከ20 ዓመታት በፊት አፍሪካ ብዙ ችግሮች የተፈራረቁባት አህጉር ነበረች። ዛሬ ግን የተለያዩ እድገቶችን እያስመዘገበች ወደፊት የምትጓዝ አህጉርም ሆናለች።
የዘንድሮው ክብረ በዓል ዓላማ ሴቶችን ለወሳኝነት ማብቃትና በአህጉሪቱ ልማት ላይ ማነጣጠሩ ዋና ነገር ነው ያሉት ደግሞ የሞሮኮ አምባሳደር ራቻርድ በውላህ ናቸው።
Women in Africa are extraordinary. We just need to give them opportunities. Second, Europe.
የአፍሪካ ሴቶች ወደር የለሾች ናቸው። እናም እድሉን ልንሰጣቸው ይገባል። ሁለተኛ ሴቶችን ወሳኝ ኃይል ለማድረግ አውሮፓና ዩናይትድ ስቴትስ እኛም ከሌሎች አገሮች ጋር በመሆን ብዙ ሚና ልንጫወት እንችላለን። ብዙ ነገሮች ተሰርተዋል፣ ግን በቂ አይደሉም።
ጋራንግ ዲንግ አኩዎንግ በዩናይትድ ስቴትስ የደቡብ ሱዳን አምባሳደር ናቸው። ብዙ ፈተናዎች ቢኖሩባትም አፍሪካችን እያደገች ነው ይላሉ።
We have seen socio-economic developments, strides in technological development in Africa.
የማበራዊና ኢኮኖሚያዊ እድገቶችን አይተናል። በቴክኖሎጂ እድገት ረገድም አንድ ትልቅ ምርታ ተመዝግቧል። አሁን የሚያስፈልገን በአግሪቱ የሚታዩ አንዳንድ የደን ስጋቶችን መቀነስ ብቻ ነው። ወጣቶቻችን ተስፋ እንዳይቆርጡና አግራቸውን እየጣሉ እንዳይኮበልሉ በማበራዊ ኢኮኖሚያችን ውስጥ ልናቅፋቸው ይገባናል።
ከዳንሱና ባህላዊ ጨዋታዎቹ በተጨማሪ አንዳንድ አገሮች ለየክልላቸው ተሰማዩ የሆኑ ምርቶችን በማቀረብም ተሳትፈዋል። የካሜሩኑ አምባሳደር ጆሴፍ ቻርልስ አታንጋና
Some agricultural products like coffee and tea obviously presenting it in an industrial environment.
እንደ ቡናና ሻይ መሳሰሉ አንዳንድ የእርሻ ምርቶችን በዘመናዊ መልክ ማቅረብ አስፈላጊ ነው። የሀገራችን መላይ ሆኑትንና 10 ያህል ክልሎችን የሚወክሉባትን ባህሎቻችንም እንዳንረሳ ያስፈልጋል።
የዘንድሮው የአፍሪካ ቀን ሙሉ መልክ ነበረው። ለየት ያለ ምዞታ ታይቶበታል። የአህጉሪቱን ንግድ አስተዋውቆ በዘመናዊና ባህላዊ ጨዋታዎችም ያዝናና። የአፍሪካ ቀን ዋና መታሰቢያነቱ እንደ አውሮፓ ቆጣጠር በ1963 የተቋቋመውና ዛሬ የአፍሪካ ህብረት ወደሚለው የተለወጠውን የአፍሪካ አንድነት ድርጅት የተመሰረተበትን ማስታወስ ነው። ያኔ የአፍሪካ መሪዎቹ ሙሉ ራዕይ በአህጉሪቱ የወደፊት ብሩህ ራዕይ ላይ ያነጣጠረ እንደነበርም አይዘነጋም።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እንደወትሮው ሁሉ እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ሄሎ ቪዮች እንደምናችሁ። ደረጀ ባላለሁ የምደውለው ከካልጋሪ ካናዳ ነው። እዚህ በ2007 የግንቦት ወሩ ምርጫ ለመከታተል እና ለመዘገብ ያደረጋችሁትን ጥረት በእውነቱ በእጅግ በጣም ነው የማመሰግነው። ኢትዮጵያ ውስጥ ያለው የጋዜጠኝነት ተግባርን የማከናወን ሁኔታ በጣም ደካማ ስለሆነ ደረጃችሁን አስተዋጽኦ በእውነቱ እጅግ በጣም መልካም ነው። በሁሉም አቅጣጫዎች ተዘዋውራችሁ ለመታዘም ሞክራችኋል። ነገር ግን በባህር ዳር አካባቢ፣ በጎንደር አካባቢ ግን አልሰማንም። ምናልባት እንግዲህ የግል ሚዲያዎች እዚህ አካባቢ እንደማይሰሩ እርግጥ ነው። ይህንን ለማለት ነው። ሌላው ደግሞ የአፍሪካ ህብረት ታዛቢዎች የሰጡትን አስተያየት ጥርት ባለ ሁኔታ የቀረበ አይመስለኝም። ትርጉሙ ላይ ችግር ያለ ይመስለኛል። እኛ እንግሊዝኛ የሰማነው ትርጉምና ይህ ያቀረበው ነገር በጣም ትንሽ ሊቀራረብልኝ አልቻለም። ይሄን ለማለት ነው። አመሰግናለሁ።
ትላንት ሰለሞን አባተ ከአቶ ቴድሮስ ዳኜ ጋር ቃለ መጠይቅ እያደረገ ነበርና አቶ ቴድሮስ ዳኜ አብዛኞቹ ተቃዋሚዎች ውጭ ናቸው ሲሉ ሰማኋቸው። በነገራችን ላይ ኢትዮጵያ ውስጥ ከአምስት በላይ ትልልቅ ተቃዋሚ ድርጅቶች አሉ። እንደውም ውጭ ያሉት በጣም ትንሽ ጥቂቶች ናቸው። እና ይህንን ያስተዋሉ አልመሰለኝም። ሌላ ተቃዋሚዎች እርስ በርሳቸው ይጣላሉ ሲሉም ልሰምቻቸዋለሁ። ተቃዋሚዎች አዎ እርስ በርሳቸው ይጣላሉ፣ ግን ያላቸው ነገር ምንድን ነው? ገዢው ፓርቲ ራሱ ምናልባት የራሱን ሰዎች እያስገባ እያጋጫቸው ሊሆን ይችላል። ሌላ በሰላማዊ ሰልፍም ስንሄድ የገዢው ፓርቲ ደጋፊዎች አደባባይ መስቀል አደባባይ ሰላማዊ ሰልፍ ሲያደርጉ የተቃዋሚዎች ግን ጃንሜዳ እንዲሰለፉ ነበር የሚደረገው። እና ጃንሜዳ ደግሞ ምናልባት ሁላችንም እንደምናውቀው ከመንገድ ትንሽ ዞር ብሎ ያለ ቦታ ነው። በክርክርም አንጻር 6 ደቂቃ ለተቃዋሚ መስጠት የቱን ትተው የቱን ነው የሚናገሩት? እና አመቺ ባልሆነ ሁኔታ እያሉ የፈለጉትን ያህል ድል ሊቀዳጁ የሚችሉ ሰዎች አይደሉም። እና በዚሁ ነው መታየት ያለበት። እና አመሰግናለሁ።
Thank you.
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። በተለይ በዝግጅቶቻችን የቀረቡ በፕሮግራሞች የተስተናገዱ ሀሳቦች ላይ ያላችሁን አስተያየት አድርሱን፣ እናስተናግዳለን። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን በኢንተርኔት ለምትከታተሉ አድማጮች የድረገጻችን አድራሻ ለማስታወስ www.amharic.voanews.com ነው። በስልክ ለማድመጥ ለምትፈልጉና አገልግሎቱን ማግኘት የሚያስችል የስልክ መስመር ያላችሁ voa.horn.mobi ብላችሁ ፈልጉን። አድማጮች፣ ሌላ ማሳሰቢያ ወይም ማስታወሻ አለን። በድረገጻችን ላይ በተለይ ምርጫውን አስመልክቶ ከተለያዩ አካባቢዎች ባልደረባችን የኖክ ዘማግዜር ያሰባሰባቸውና ጉዳዩን እንቅስቃሴዎቹን የተመለከቱ የቪዲዮ ምስሎች በድረገጻችን በስተቀኝ ክንፍ ላይ ታገኛላችሁ። እነሱን ተከታተሉ። እንዲሁም ጽሁፎች ወይም መጣጥፎችን ከዚሁ ድረገጽ ላይ ማግኘት እንደምችሉ ለማስታወስ እንወዳለን። አሁን እዚህ ግድም ፋታ እናደርጋለን። በአስቴር አወቀ ሰርን እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ያመለክታል። ርዕሰ ዜናዎችን ባጫጭሩ፣
በኢትዮጵያና ሶማሊያ ድንበር አቅራቢያ ለሶስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልጋዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ በነጠኛው ቡድን ቦኮ ሐራም ላይ ድል ተቀዳጅቻለሁ ማለት አትችልም አሉ አዲስ የተመረጡት የአገሪቱ ፕሬዚደንት ሙሐማዱ ቡሃሪ። ሚስተር ቡሃሪ ዛሬ ስልጣን በተረከቡበት የምረቃ ንግግራቸው ባለፈው ዓመት ሚያዝያ የተጠለፉት 219 ልጃገረዶች ነጻ መውጣት አለባቸው ብለዋል። የፊፋ ፕሬዚደንት ሴፕ ብላተር ለሌላ 5 ዓመት የሥራ ዘመን እንደገና ተመርጠዋል። ይሄ የሆነው ድርጅታቸው በሙስና ቅሌት ክስ ከተናወጠ ከጥቂት ቀናት በኋላ መሆኑ ነው። ከመጀመሪያው ዙር የድምፅ ቆጠራ በኋላ ተፎካካሪያቸው የነበሩት የዮርዳኖሱ ልዑል አሊ ቢን አል ሁሴን በምርጫው መሸነፋቸውን ተቀብለዋል። ዜናዎቹ እነዚሁ ናቸው።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ለምሽቱ በእሁዱ የኢትዮጵያ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሶስት ምሁራን ጋር የተካሄደ ውይይት ይዘናል። ከዚያ በፊት ግን አሁን ሳምንታዊው አፍሪቃ በጋዜጦች ነው። ቀዳሚው አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሉሲ ዘር የተለየ አዲስ አይነት የቅድመ ሰው ቅሪት ተገኘ፣ ኢህአዴግ የሚያሸንፈው ሌላ አማራጭ ባለመኖሩ ነው ተባለ፣ ቤተ እስራኤሎች እስራኤል ውስጥ ስለሚደርስባቸው አድሎና ዘረኝነት የሚሉትን ርዕሶች ነው ዛሬ የምንመለከተው። ኔቸር የተባለው ስለ ሳይንሳዊ ግኝት የሚዘግብ መጽሔት ኢትዮጵያ ውስጥ ከሉሲ ወይም ከድንቅነሽ ዘር የተለየ አዲስ የቅድመ ሰው ቅሪት አካል እንደተገኘ ዘግቧል። ከሉሲና ኦስትራሎፒቶክስ አፋርነሲስ ከተባለው ዘሯ የተለየ መንጋጋ ያለው ኦስትራሎፒቶክስ ዲረሜዳ የተባለ የቅድመ ሰው ቅሪት አካል ከ3.4 ሚሊዮን ዓመታት በፊት የሉሲ አይነቶቹ ቅድመ ሰዎች በኖሩበት ዘመን እዛው አካባቢ የኖሩ ዘመዶቿ አካል እንደሆነ የሳይንስ ምርምር መጽሔት ጠቁሟል። ኦስትራሎፒቶክስ ዴርሜዳ የሚል ስያሜ የተሰጠው ከ3.5ና ከ3.3 ሚሊዮን ዓመታት በፊት የኖሩ ቅድመ ሰዎች መንጋጋና ጥርስ ቅሪት የተገኘው ሉሲና አንድ ሌላ የእሱ አይነት ቅሪት አካል ከተገኘበት ሃዳር አካባቢ በ35 ኪሎ ሜትር ርቀት ባለ ቦታ ላይ ነው። ኒውዮርክ ታይምስ ጋዜጣ ደግሞ ባለፈው እሁድ ስለተካሄደው የኢትዮጵያ ብሔራዊ ምርጫ ሲዘግብ ገዢው ፓርቲ ኢህአዴግ ለምን እንደሚያሸንፍና ተቃዋሚዎች ለምን ብዙም ቦታ እንደማያገኙ ተንትኗል። የገዢው ፓርቲ ተወዳዳሪዎች ለምርጫ ቅስቀሳ የተጠቀሙበት በሀገሪቱ ያለውን የኢኮኖሚ እድገት ነው። የኢትዮጵያ መንግስት ከታላቁ የህዳሴ ግድብ ግንባታ አንስቶ አርሶ አደሮች ከድህነት እንዲወጡ እስከ ማድረግ ባሳየው ጥረት ስኬት አግኝቷል። የዓለም ባንክ እንደሚለው በ11 ዓመታት ውስጥ የድህነት መጠን ከ44 ከመቶ ወደ 30 ከመቶ እንዲቀንስ አድርጓል። የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ተቃዋሚ ፓርቲዎች የህዝቡን ቀልብ ለመሳብ የሚያስችል ጥንካሬ የላቸውም፣ ግልጽ የሆነ ፖሊሲም ሆነ ፕሮግራም የላቸውም ብለዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ተቃዋሚ ፓርቲዎች በበኩላቸው ገዢው ፓርቲ በፖለቲካ ምህዳር ላይ ያጠበቀውን ልጓም መሰረት በማድረግ ህዝቡን ለማሳመን ሞክረዋል። የምርጫ ዘመቻቸው ያተኮረውም በከተማዎች ላይ ነበር። ይሁንና ኢህአዴግ በሀገሪቱ የፖለቲካ ድባብ ልዕልና ስላለው በተለይም ከሀገሪቱ 80 ከመቶ ህዝብ በሚኖርበት ገጠሩ ክፍል በግልጽ የሚታይ የበላይነት ቦታ ስላለው ተቃዋሚዎች ለማሸነፍ ያላቸው እድል የጠበበ ነው የሚል እምነት በህዝቡ ዘንድ አድሯል ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ኤልያስ ተስፋዬ የተባሉ ነጋዴ ህዝቡ ኢህአዴግን የሚመርጠው ወዶት ሳይሆን አማራጭ ስለሌለው ነው። ተቃዋሚ ድርጅቶች ደካማና የተከፋፈሉ በመሆናቸው ሌላ ፓርቲ ቢያሸንፍ ሀገሪቱ በርስ በርስ ጠብና በሙስና ትታመሳለች ወይም ትፈርሳለች የሚል እምነት ስላለው ነው ማለታቸውን የኒውዮርክ ታይምስ ዘገባ አስገንዝቧል። ተቃዋሚ ድርጅቶች በበኩላቸው ካለ ፍርድ የመታሰርና የወከባ ተግባር ይፈጸምብናል ይላሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃዋሚዎችን አንደበት ለመሸበብ የመናገር ነጻነትን ያፍናል በማለት ይከሳሉ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ያወሳል። ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ድረገጽ በበኩሉ እስራኤል ያሉት ትውልድ ኢትዮጵያ አይሁዳውያን የሚገኙበት ከባድ ሁኔታ በሚል ርዕስ ባወጣው ጽሑፍ የኢትዮጵያውያን አይሁዶች ወደ እስራኤል የመፍለስ ታሪክ የእስራኤል ማህበረሰብ አዎንታዊና አሉታዊ ገጽታን ያንጸባርቃል ይላል። እስራኤል የአይሁዳውያን መጠጊያ የመሆን ባላት የጽዮናዊነት ህልም መሰረት እንደ አውሮፓ አቆጣጠር በ1980ዎቹና 90ዎቹ ዓመታት ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያ ውስጥ በቀላሉ በማይደረስባቸው ቦታዎች የኖሩ በእምነታቸው ምክንያት ወከባ ይደርስባቸው፣ ረሃብና ግጭቶች ይፈራረቁባቸው የነበሩትን ፈላሾች ወደ እስራኤል አስመጣች ይላል የቢቢሲው ጽሑፍ። ይሁንና እነዚህ ልዩ የሆኑት ሰዎች እስራኤል ሲደርሱ ዘግናኝ የሆነ አድሎና ዘረኝነት ገጠማቸው። ላለፉበት ስቃይም ሐዘኔታ አላገኙም ሲል ጽሑፉ ያብራራል። ትውልድ ኢትዮጵያ እስራኤላውያን በቅርቡ የተቃውሞ ሰልፍ ባደረጉበት ወቅት ያልተለመደ የኃይል መጠቀም ተግባር የታየው በሀገሪቱ መንግስት በተለይም በሀገሪቱ ፖሊሶች ላይ ያላቸው ለዓመታት ሲብላላ የቆየው ቀቢጸ ተስፋነት ስሜት ነጸብራቅ እንደሆነ የቢቢሲ ዘገባ ሲያብራራ፣ ደምስ ፈቃድህ የተባለ ትውልድ ኢትዮጵያ እስራኤላዊ ወታደር ካለምንም ትንኮሳ በፖሊሶች ሲደበደብ ማየቱ የእስራኤል ህዝብ 130 ሺህ የሚሆኑት ፈላሾች ላይ ያለውን አያያዝ በፍጥነት እንዲለውጥና እንዲያሻሽል አመላካች ይሆናል ይላል። አያይዞም ጽሑፉ ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው ሲል ይጠይቅና የኢትዮጵያውያን አይሁዶችን መሰረት ለማወቅ ትልቅ ተግዳሮት የሚሆነው አስተማማኝ ታሪክ ባለመኖሩ እንደሆነ ይገልጻል። ስለ ቤተ እስራኤሎች አመጣጥ ከሚነገሩት ታሪኮች አንዱ ዳን የተባለ ህልውናው የጠፋ የዕብራይስጥ ጎሳ ዘሮች ናቸው የሚል ነው። የንጉሥ ሰለሞንና የንግሥት ሳባ ልጅ የሆነውን ቀዳማዊ ምኒልክን አጅበው ኢትዮጵያ የገቡት አይሁዳውያን ዘር ናቸው ይባላል። የቤተ እስራኤል ማኅበረሰቦች መሪዎች በበኩላቸው ከክርስቶስ ልደት በፊት በ586 ዓመተ ዓለም የመጀመሪያው ቤተ መቅደስ ከወደመ በኋላ ከተያዘችው ጁዴያ ሸሽተው ወደ ግብፅ የተሰደዱት አይሁዳውያን ዘሮች እንደሆኑ ይተርካሉ። ኢትዮጵያውያን አይሁዶች ለምዕተ ዓመታት ያህል በሌሎች የዓለም ክፍሎች ካሉት አይሁዶች ሙሉ በሙሉ ተነጥለው የኖሩ ቢሆንም በጥንታዊ መጽሐፍ ቅዱስ ላይ የተመሠረተውን የአይሁዳዊነት እምነት አጥብቀው ሲከተሉ ኖረዋል ሲል ቢቢሲ ላይ የወጣው ጽሑፍ ያስረዳል። የመጀመሪያዎቹ ቤተ እስራኤሎች እስራኤል ከገቡ 30 ዓመታት ያለፉ ቢሆንም እስራኤል ትውልድ ኢትዮጵያ የሆኑትን አይሁዳውያን ከሀገሪቱ ሕዝብ ጋር በማዋሃድ ረገድ በሚዘገንን ሁኔታ እንደከሸፈባት በሰፊው ይታመናል ይላል በቢቢሲ ድረገጽ ላይ የወጣው ጽሑፍ። ፈላሾቹ የጤና ጥበቃንና ትምህርትን የመሳሰሉ መሠረታዊ አገልግሎቶች የቀረቡላቸው ቢሆንም በሀገሪቱ አብይ ቦታ ካላቸው አካላት አድልዎና ዘረኝነት እንደገጠማቸው ቢቢሲ ላይ የወጣው ጽሑፍ ሲያብራራ፣ የእስራኤል ብሔራዊ የደም ባንክ ኤችአይቪ ኤድስ ሊኖርበት ይችላል በሚል ስጋት ከትውልደ ኢትዮጵያ አይሁዶች የተለገሰውን ደም ወደ ቆሻሻ ይጥል እንደነበር ይገልጻል። ቤተ እስራኤሎቹ የሚገኙበት የኑሮ ደረጃም ዝቅተኛ እንደሆነ የቢቢሲ ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ውይይት ምርጫ 2007
በእሁዱ ብሔራዊ ምርጫና እያነጋገረ ባለው ውጤቱ ዙሪያ ከሦስት እንግዶች ጋር የተካሄደ ውይይት ነው ተከታዩ። በኢትዮጵያ የፖለቲካና የምርጫ ታሪኮች ዙሪያም በርካታ ዓመታት ወደ ኋላ ተመልሶ ይመረምራል ውይይቱ። ተወያዮቹ ዶክተር መሳይ ከበደ እዚህ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የዴይተን ዩኒቨርሲቲ የፍልስፍና መምህር፣ ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር እና አቶ ንጉሴ ቢራቱ ቀደም ሲል በዋሽንግተን ዲሲ ኤሌክትሪክ ኃይል ተቋም ይሰሩ የነበሩ በአሁኑ ወቅት በግል ሥራ የሚተዳደሩ በኢትዮጵያ ፖለቲካ ጉዳዮች የሚሳተፉ ናቸው። እንግዶቹን ያወያየው አሉላ ከበደ ነው።
እንግዶቼ ዶክተር መሳይ፣ ዶክተር ሹመትና አቶ ንጉሴ በቅድሚያ ሁላችሁንም ለጊዜያችሁ አመሰግናለሁ። ወደ ወቅታዊ ጉዳይ ወደ ምርጫ 2007 እና ውጤቱ አያይዘንም ወደ ኢትዮጵያ ፖለቲካ እንዲሁም የምርጫ ታሪኮችን ዘልቃለን። በቅድሚያ ግን በዛሬው ዕለት ወደ ተከናወነ ሌላ ታሪካዊ ከ50 ዓመታት በኋላ ዲሞክራሲያዊ ሽግግር እውን ወደሆነባት ግዙፍ አፍሪካዊት አገር ናይጄሪያ አሻግረን እንመልከት። በናይጄሪያ በዛሬው ዕለት አዲሱ ተመራጭ ፕሬዚዳንት ሙሐመዱ ቡሃሪ ቃለ መሐላ ፈጽመዋል። ይህን ታሪካዊ ሁኔታ አስመልክቶ የምትሰነዝሩትን አስተያየት እናስቀድም። ዶክተር መሳይ ከእርሶ ልጀምር።
አዎ እንግዲህ በአንድ በኩል መቼስ የሚደነቅ ውጤት ነው። ናይጄሪያ ትልቅ ሀገር ነው በአፍሪካ፣ ስለዚህ ጥሩ ምሳሌ ይሆናል። ግን እንግዲህ እዚህ ላይ በአንድ ምርጫ ብቻ ነገሮች ትክክለኛ መስመር ይዘዋል ማለት አይቻልም። ብዙ ጊዜ እንደምታውቀው አፍሪካ ውስጥ ገና መስመር ይዙና ሲሄዱ ይበላሻሉ እና በዚህ መስመር እንደሚቀጥሉ ተስፋ አደርጋለሁ። እንደምታውቀው ብዙ የሚሊተሪ ኃይል አለ እዛ፣ ብዙ አይነት እንቅስቃሴዎች አሉ፣ በተለይ እዚህ የቴሮሪስት እንቅስቃሴ አለባቸው። ይህንን ሁሉ ተወጥተው ይህን ዴሞክራሲ አሁን ያገኙትን ዴሞክራሲ አጠናክሮ ወደፊት ይሄዳሉ ተስፋ ነው የማደርገው። ገና መጀመሩ ነው እንግዲህ።
መልካም። የምንነጋገርበት የኢትዮጵያን ፖለቲካ ታሪክ የኢትዮጵያን የምርጫ ታሪክም የሚመለከት የታሪክ ጉዳይ የሚመረምር እንደመሆኑና ይህ ትልቅ ታሪካዊ ጊዜ አንዲት ግዙፍ አፍሪካዊት አገር ወደ ዲሞክራሲያዊ ሽግግር የሄደችበትን ሁኔታ ከኢትዮጵያ ሁኔታ ጋርም ማዛመድ የሚጋብዝ ስለሆነ ነው ሀሳባችሁን እንድትፈነጥቁ የምጋብዘው። ዶክተር ሹመት እርሶስ እንዴት ይመለከቱታል?
አዎ እኔ እንግዲህ አንደኛ እጅግ በጣም ብዙ ጊዜ ወስዶባቸዋል ነው የምለው። ምክንያቱም ናይጄሪያ ነጻ ስትወጣ የዛሬ 50 ዓመት ገደማ እጅግ በጣም የተሳካ ኮንስቲትዩሽን ህገ ደንብ ወጥቶለት ተጀመረ ነው የነበረ። ግን እንቅፋቱ በዛና ይህን ያህል ጊዜ ወሰደ። አሁንም ቢሆን ዶክተር መሳይም ጠቅሶታል፣ ትልቁ ጥርጣሬ ይሄ በግለሰብ ውሳኔ የመጣ ነው ወይንስ እውነት ስርዓቱ ጸንቶ ያመጣው ለውጥ ነው የሚለው ነው። አፍሪካ ውስጥ ያለው ችግር ጨዋታው ፈረሰ ካለ አንድ መሪ እንደገና ተመልሰው ጭቃ ውስጥ የሚገቡበት ሁኔታ አለ እና እርግጥ ናይጄሪያ የታየው እጅግ በጣም አበረታች ምልክት ነው። ግን ይሄ ደግሞ በጆናታን ጉድላክ ቀና አስተሳሰብም ላይ በአብዛኛው የተመሰረተ ነው። ነገ ይህንን ማያከብር መሪ ወደ ነበሩበት ሊመልሳቸው ይችላል። ለሌሎችም አፍሪካውያን ትልቁ ትምህርትና ንቃት እዚህ ላይ ነው፣ በግለሰቦቹ ሳይሆን በስርዓት ጽናት ላይ እንዲመሰረት የወደፊት እድላቸው።
መልካም። አቶ ንጉሴ ቢራቱ እርሶስ እንዴት ይመለከቱታል?
ወይ በእኔ እድሜ መጀመሪያ ናይጄሪያ ነጻ ስትወጣ የሲቪል መሪዎች ነበሩ እና በጣም የተማሩ በጣም ያወቁ ለፖለቲካም ለአፍሪካም ፖለቲካ ትልቅ ምሳሌ ይሆናሉ የሚባሉ ነበሩ። ግን እንደተባለው በየጊዜው ከውስጥ ሌሎች ኃይሎች ይነሳሉ። በተለይ ሚሊተሪው የተነስቶ ያንን ሁኔታ አበላሸው፣ የተጀመረውን መልካም ነገር አበላሸው። ከዚያ ወዲህ ይኸው ለመጀመሪያ ጊዜ አሁን ህገ መንግስቱ ሙሉ በሙሉ ስራ ላይ ባይውልም ይሄ ምርጫ ተደርጓል። እንግዲህ ምርጫው በእውነቱ አሁን ላሸነፈው ሰውዬ የተሻለ ነው ተብሎ አይመስለኝም። በዛ አይነት ምርጫ ያደረጉት ናይጄሪያኖች አሁን ኬዎስ ውስጥ ገብተዋል። የፖለቲካ ኬዎስ አለ። እንደምታየው ይሄ ቦኮ ሀራም የሚባል በጣም አስቸጋሪ ነገር አለ። ያንን ሊቋቋሙት አልቻሉትም። ስለዚህ የተሻለ ይሄ ይሆናል ትንሽ ሚሊተሪ ቀንስ ስለሆነ በሚል መልክ እንጂ ሙሉ በሙሉ ለዴሞክራሲ ባላቸው እምነት ወይም ፍላጎት ላይ የተመሰረተ አይመስለኝም።
መልካም። ቀደም ብዬ በመግቢያው በመንደርደሪያው እንደገለጽኩት አንዲት ግዙፍ አፍሪካዊት ሀገር 50 እና 60 ዓመታት ከነጻነት በኋላ ዲሞክራሲያዊ ሂደት የተካሄደ ምርጫ የታየበት በመሆኑ ነው ይሄን ሀሳብ እንድትፈነጥቁ የጋበዝ ነው። ከኢትዮጵያ ጉዳይ ጋር ለማዛመድ የሚቀሰሙ ልምዶችም ካሉ መጨረሻ ላይ እንመጣበታለን። አሁን ወደ ትኩሱ የኢትዮጵያ ጉዳይ እንምጣ። ይሄን ውይይት እያደረግን ያለነው አምስተኛው የኢትዮጵያ ብሔራዊ ምርጫ በተካሄደ ማግስት አብዛኛው ውጤት በታወቀበት ሰዓት ላይ ነው። እስካሁን ይፋ በተደረጉ ውጤቶች ገዢው ኢህአዴግና አጋሮቹ ሙሉ በሙሉ 100% ማሸነፋቸውን የምርጫ ቦርድ አስታውቋል። እስኪ ዜናውን ስትሰሙ ካለው ስሜት እንነሳ። ከመጨረሻው ልጀምር። አቶ ንጉሴ ቢራቱ
ወይ 100% አሸነፈ የሚለው ሁልጊዜ ትንሽ በጣም መዋጥ ያስቸግረኛል። ግን በሌላ በኩል ደግሞ መሬት ላይ ያለው እውነታ የሚያሳየው ይሄው ነው እና በአሁኑ ጊዜ በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ካለፉት ሁኔታዎች በጣም እየተሻሻለ የመጣበት ሁኔታ ይታያል። ሰውም የተረጋጋ ኑሮ፣ ሰላማዊ ኑሮ በመጠኑም ቢሆን ኢኮኖሚውንም እያደገ የሄደበት ሁኔታ እናያለን። ስለዚህ ኢህአደግ አንደኛ ትልቁ አድቫንቴጁ ኢንካምበንት ነው።
በስልጣን ላይ ያለ
ማለቴ ነው። በስልጣን ላይ ያለ ፓርቲ ስለሆነ ብዙ ነገር ስለሚሰራ ያንን ሰው ይመለከትለታል። ከዛ አድቫንቴጅ እየመጣም ሊሄድ ይችላል። ግን ሌሎቹ ፓርቲዎች ወይም አንድ ክልል አስተዳደራ አውቁም ለህዝቡ ኮንፊደንስ የሚሰጡት ነገር የለም። ስፔሻሊ 60 ሆነው ኢህአደግን ተክቶ አገር ቢያስተዳድሩ ምን አይነት መንግስት ሊሆን ይችላል፣ አገሪቱ እንዴት ትሆናለች የሚለው ነገር በብዙዎቹ እኔ በቅርብ ጊዜ እዛ ነበርኩ። ከምርጫው በፊት ከአንድ ወር በፊት ነው የመጣሁት ከምርጫው እና አንዳንዱ ሰዎች ሳነጋግራቸው በተለይ ኢህአደግን ይወዳሉ ማለት አይደለም። አንዳንድ ያነጋገርኳቸው ሰዎች ግን ባለው ሰላም፣ ባለው መረጋጋት እና ባለው ምልክ በመጠኑም ቢሆን ለኢኮኖሚ እየተንቀሳቀሱና እየተሳተፉ ያሉበት ሁኔታ ኑሯቸው ትንሽ ተስተካከለ የተደላደለ ሆኖ በመገኘታቸው ምንድን ነው የሚሉት ወይ እኛ አሁን ይሄ ሰላም፣ ይሄ ስቴቢሊቲ፣ ይሄን ዲፕንስን እንዲልብን አንፈልግም፣ ስለዚህ ኢህአደግ ቢቀጥል ይሻላል የሚል ነገር አለ። ይህ ኢህአደግን ከመውደድ ሳይሆን ከራሳቸው ኑሮና ከራሳቸው ህይወት የተነሳ የሚመጣው መንግስት ምን ሊያመጣ ይችላል የሚል ችግር አለ። ብዙዎቹ 60-50 ዓመት 40 ዓመት የሚሆኑት ከደርግ ጊዜ ውስጥ የነበረውን ሁኔታ ስለሚያውቁ ነው። ስለዚህ ሌላ መንግስት ሊመጣ ደግሞ ሌላ ችግር ሊያመጣብን ይችላል የሚል አለ። አብዛኛውም ደግሞ ይሄ ተራው ህዝብ ከእለቱ እናየው፣ ይሄ ባቡር ሀዲድ መሰራቱ፣ ይሄ መማለቱ፣ መንገዶች መስፋቱ፣ የትራንስፖርት ከሞላም ጎደል ለማቃለል የሚደረገውን እንቅስቃሴ የምግብም ምልህ እጥረት የለም በሀገር ውስጥ ግን ውድ ሊሆን ይችላል እና ያ ሁሉ አንድ ላይ ተዳምሮ እንቅስቃሴውን ጭምር ኢህአዴግን ነው የሚመርጡት። ይሄ የሚያሳየው ምንድን ነው? ሌላው ቢመጣ የተሻለ ነገር ይመጣሉ የሚል ጥርጣሬ ውስጥ ስላላቸው ብቻ ነው።
መልካም። የለውጥ ፍላጎት፣ የለውጥ ሀሳብ አሁን ካለ ሁኔታ ብቻ ነው የሚነሳው ወይ? አሁን ያለውስ ሁኔታ በእርግጥ ብዙዎችን በሚያስማማ መልኩ ተስፋ የሚያደርጉበት ነው ወይ? ጥያቄዎችን በተከታታይ እናነሳለን። እድሎቹን ግን ልስጥ፣ የቅድሚያ ምላሻችሁን የሁላችሁንም ላካት። ፕሮፌሰር ሹመት።
አዎ፣ አቶ ንጉሴ እንዳሉት አሁን መሬት ያለው ሁኔታ ምናልባት ወደዚህ መደምደሚያ የሚያደርስ ሊሆን ይችላል። ግን ያን መሬት ያለውን ሁኔታ የፈጠረውም ይሄ ገዢው ፓርቲ ነው እና ለምሳሌ 60 ተቃዋሚ ኃይሎች አሉት ስንል 60 እንዲሁም እንዲያው በአጋጣሚ የተፈጠሩ ሳይሆን እንዲያ እንዲሆን ተደርጎ ነው። አንድ ሊያሰባስቡ ይችሉ የነበሩት ኃይሎች ከተደመሰሱ በኋላ ነው እንግዲህ ይህ አይነት መበታተንና ይህ አይነት መሰባበር የተፈጠረው። ስለዚህ መሬት ላይ ያለውን ሁኔታ እንዲህ እንዲሆን አድርጎ ያዋቀረ ኃይል አለ። እርግጥ ነው ህዝቡ ከግርግር ይልቅ ወዳልታወቀውና ወዳልታመነው ከመሄድ ይልቅ ያወቁት ሰይጣን ይሻላል የሚል መደምደሚያ ሊደርስ ይችላል። ግን እዚያ መደምደሚያ እንዲደርስ ደግሞ የተቀየሰ ጉዳይ አለ እና እኛ ይህን ስንገመግም መሬት ላይ ያለው ሁኔታ እንዲሁ ዝም ብሎ በዘፈቀደ የተፈጠረ ሳይሆን በዚያ ሁኔታ እንዲቀጥል ተደርጎ የታነጸ መሆኑን ነው። ግን በዚህ ሁኔታ ዘለቄታው ምንድን ነው? ምክንያቱም ብዙ የታሪክ ምሳሌዎች አሉን በዚህ ሁኔታ የቀጠሉና መጨረሻው ያላማረበት ሁኔታ እና ያንንም አብረን እያጤን መሄድ አለብን። የዛሬውን ብቻ ሳይሆን መመልከት ያለብን ይሄ ሁኔታ ወደ የት ነው የሚመራው አብሮ ማጤን ይገባል ነው የምለው እኔ።
መልካም። ስለ ነጻ ምርጫ ሊባሉ የሚችሉ ገዢው ፓርቲ በአብላጭ አይደለም 100% ማሸነፍ ምን ማለት ነው? ለዚህ አበቁ ምክንያቶች ምንድናቸው? እንዳልኩት ዝርዝሮችን እናነሳለን። ተከታዩን እድል ለፕሮፌሰር መሳይ ልስጥ። ፕሮፌሰር መሳይ እርሶስ የዚህን ምርጫ ውጤት እንዴት ይገመግሙታል?
እኔ እንኳን ይህንን ምርጫ በምንም ሁኔታ የሚገመገም አይደለም። ምክንያቱም ግልጽ ነው አካሄዱ፣ ውጤቱም ግልጽ ነው። ለምንም እንደዚህ እንደሆነ የታወቀ ነው።
ዶክተር መሳይ ለአድማጮች ግልጽ ለማድረግ ግልጽ ነው ለምን እንዲህ እንደሆነ የመጣውም ውጤት የታወቀ ምክንያት አለው ብለዋል። ምንድን ነው በእርሶ እምነት?
አዎ ማለት ገና ምርጫው ከመካሄዱ ፊት በተወሰዱ እርምጃዎች ውጤቱ እንደዚህ እንደሚሆን ቸት ለመገመት የሚያዳግት አልነበረም። እነዚህ ተቃዋሚ ፓርቲዎች ያሸንፋሉ ወይም ብዙ ተመራጮች ያገኛሉ ብሎ ያሰበ ኃይል ያለ አይመስለኝም። ማንም አላሰበም። የታወቀ ነው። ለዚህ ነው የታወቀ ነው የምለው። ግን ትልቁ ጥያቄ ምንድን ነው? ፍቹ ነው እንዲህ የተደጋገመ ነገር ምንም አዲስ ነገር የማያመጣ ምንም አዲስ ነገር የማያስፈምር ወደፊት የማይወስድ ፍቹ ምንድን ነው ነው? እኔ እንግዲህ እዚህ ላይ የማየው ምንድን ነው? አንደኛ ነገር ቅድም አቶ ንጉሴ ናቸው መሰለኝ የተሻሻለ ሁኔታ እየተፈጠረ ነው ኢትዮጵያ ውስጥ ይታያል ብለው ተናግረዋል። በሬ በኩል ያለው ማየው ግልጽ ሆኖ የሚታየኝ የመሻሻል ሳይሆን ወደ ኋላ የመሄድ ማለት መጀመሪያ የዛሬ ስንት ዓመት ፓርላማ ውስጥ አንዳንድ የተቃዋሚ ፓርቲ ተወካዮች ነበሩ። ከዛ ደግሞ አንድ ብቻ ቀረ። ከዛ አሁን እንደገና ሁሉም ተባረሩ። እና ይሄ ሂደት ዴሞክራሲን እያሻሻለ ነው ለማለት በጣም ያዳግታል። ይሄ ማለት ያው ተቃዋሚ ኃይሎችን ውሳኔ ውስጥ ማሳተፍ፣ ሀሳባቸውን እንዲገልጹ እና ያላቸውን ባላቸው አቋም እንዲከራከሩ የመፍቀድ እና ይህም ደግሞ ራሱ በምርጫ ለውጥ ሊመጣ ይችላል እና ለዚህ ሁሉም ዝግጁ ነው የሚለው አመለካከት የሚሰራ ነው። ይሄ አይደለም። ሁለተኛው ቅድም ሹመትም እንዳለው አንዱ ትልቁ ነገር አይ እንደዚህ 80 ምናምን ያለበት ፓርቲ ሀገር ያለበት ፓርቲ ሀገር ውስጥ ምንድን ነው እንዴት ለተቃዋሚዎች ታምነው ሀገሩን ያስተዳደራሉ ይችላሉ ተብሎ ቁም ነገር ውስጥ ይገባሉ የሚል ነው ነገሩ። እንደገባኝ ከሆነ ግን ግልጽ እንደሆነው እንግዲህ አንድ እንደው ከሁሉ በኃይልም በአደረጃጀትም በአመለካከትም የተሻለ ተቃዋሚ ፓርቲ እንዳይወጣ መቼስ በተለያየ መንገድ ያለው መንግስት ሞክሯል እና በዚህም ደግሞ ውጤታማ ሆኗል። ከዚህ በፊት ዝም እንደሚለኝ ይኸው ቅንጅት ነው። ቅንጅት ብዙ ሁኔታዎችን ጀምሮ ነበረ። ማለት እያደገ የሚሄድ ፓርቲ ነበረ እና አንድ ፓርቲ ደግሞ እያደገ ሲሄድ ሌሎቹን ትንሾቹን ይውጣቸዋል እና በዛም እንደዛ ነው እንግዲህ ፓርቲ አንድ ትልቅ ፓርቲ የሚገነባው ያው እንዲፈርስ ተደርጓል። ሌላው ደግሞ አሁን ትንሽ እንደው ይከራከራል ተብሎ የጠበቀው የአንድነት ፓርቲ ያው ኮሚሽን ውሳኔ እንዲበጠልና አልነበረ እንዲሆን ተደርጓል። ሰማያዊ ፓርቲም ያው አደጋ ላይ ያለ ፓርቲ ነው። ስለዚህ በምንም አይነት መንገድ አንድ ጠንካራ ፓርቲ እንዳይወጣ መንግስት የወሰነው ውሳኔ ነው። ከዚህም ደግሞ አልፎ እንዳይደረግ ደግሞ ሁኔታዎችን እና ዘዴዎችን ቀርጾ አስቀምጧል። በተለያየ ጊዜ በነዛ ዘዴዎች በመጠቀም ብቅ የሚልን ፓርቲ ይመታዋል፣ ያፈርሰዋል። ስለዚህ ተለዋጭ ኃይል የለም፣ ተለዋጭ ፓርቲ የለም። ይህን ለማሰኘት ነው እንግዲህ አንዱ የሁሉ የሚደረገው እና በእውነቱ ይህን ደግሞ ህዝቡ አቶት የለም ኢህአዴግ ይሻልናል የሚል አመለካከት እንደማይኖረው እርግጠኛ ነኝ።
በኢትዮጵያ ፖለቲካና ምርጫ ታሪኮች ዙሪያ የሚቀጥለው በርካታ አመታትም ወደ ኋላ የሚያጓጉዘን የዘንድሮውን ምርጫ ግምገማና አበይ ጭብጦች የሚዳሰው ውይይት በነገው ምሽት ይቀጥላል። አድማጮች፣ ለአሁኑ እንግዶችን ዶክተር መሳይ ከበደን፣ ዶክተር ሽመት ሲሻኝንና አቶ ንጉሴ ቢራቱን ለጊዜያቸው አመሰግናለሁ። በድረገጻችን ላይ የምርጫ 2007 የቪዲዮ ምስሎችና ወቅታዊ መጣጥፎችን አድማጮች ተከታተሉ። ለዛሬ ያልነውን ግን በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌናን ከአቀናባሪያችን ንጉሴ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።
The Voice of America.